voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ነሐሴ 14 2009 ዓ ም በምሽቱ የብርቅ ሰዎቻችን ዝግጅት አምባሳደር ምሩ ዘለቀን ይዘናል።
በፊት ኢትዮጵያ አምባሳደር ነበርኩኝ ልዩ ልዩ አገር። መጨረሻ ሽብሩ እንደተነሳ ንግድ ሚኒስቴር ውስጥ ሚኒስቴር ዴታ ተሹሜ ነበር። ግን ያ ሽብር ሰዓት ነው እና ሁኔታውም አልተመቸም። ስለዚህ ተገድጄ ከመታሰር ወይም ከመገደል ሸሽቼ ወጣሁ ከሀገር።
ሽብር የሚሉት የትኛውን ጊዜ ነው አምባሳደር?
ያ አብዮቱ።
እንዲሁም ስለ ኢትዮጵያው ቡና ኮፊያ አራቢካ እንነጋገራለን።
የእጽዋትም ሆነ የእንስሳት ስያሜ በዘመናዊ መልክ ማደራጀት የተጀመረው ካርል ሊነስ የሚባል ስዊድናዊ ነው። የእሱ ተማሪዎች ቡናን መጀመሪያ የሰበሰቡት ከየመን ነው። ከየት እንደመጣ ታሪኩን አያውቁም። ከኢትዮጵያ ወደዛ መጥቶ እንደተተከለ እርሻ ላይ የተገኘውን ነው የሰበሰቡት እና ያው ከአረብ አካባቢ ስለተገኘ ኮፊያ አራቢካ ብሎ በጊዜው ካርል ሊነስ ይህን ስያሜ ሰጠው። ከዛ በኋላም እንግዲህ አሁን በአጋጣሚ የአረቡ ስም ቅድሚያ ወስዶ ስለነበረ ወደ ኢትዮጵያዊ ስም ኦሪጂኑን የሚያመለክት ስያሜ ከዛ በኋላም ተቀይሮ ሊሰጠው አልቻለም። በዚህ ቦታኒካል ኔሚንግ ሩል ምክንያት
ዶክተር ታደሰ ወልደ ማርያም የደን ሳይንቲስትና የቡና ተመራማሪ ናቸው። ይመለሳሉ።
በጣም ብዙ ስለተወራ በጣም ብዙ ሰው እንግዲህ አይኑን ወደ ላይ ያፈጣል። አስፈላጊ የሆኑ መነጽሮች አሉ ለዚህ አይነት ኤክሊፕስ ዲዛይን እንዲሆኑ እና ያንን ማድረጉ በጣም አስፈላጊ ነው። በጣም መጠንቀቅ ያስፈልጋል። የአይን ጉዳት ያደርሳል።
ነገ በዚህ ሰዓት ዋሽንግተን ዲሲ እና ብዙ የአሜሪካ ግዛቶች በሙሉና ከፊል ፀሐይ ግርዶች ስር ናቸው። የናሳው ሳይንቲስትና የተቋሙ የፀሐይ ምህዋር ክፍል ዳይሬክተር ዶክተር ብሩክ ላቀው ማብራሪያ ይሰጡናል። የፕሮግራሙ አዘጋጆችና አቅራቢዎች ጽዮን ግርማና ሰሎሞን አባተንን። ጽዮን ለመስክ ሥራ ወደ ሲያትል ዋሽንግተን በራለች። ለዛሬ ብቻዬን አስተናግዳችኋለሁ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ማሳቹሴትስ ክፍለ ሀገር ቦስተን ከተማ ትናንት በተካሄዱት የተቃውሞ ሰልፎች ላይ የከተማይቱ ፖሊሶች 27 ሰዎችን ማሰራቸውን አስታውቀዋል። ባለፈው ሳምንት ቨርጂኒያ ሻርለትስቪል ከተማ በነጭ የበላይነት አመለካከት አቀንቃኞች አደራጅነት ከተካሄደው የሶስት ሰዎች ሕይወት ከጠፋበት ሰልፍ ተከትሎ በተከናወነው በቦስተኑ ሰልፍ የተገኘው ሰው 40,000 እንደሚደርስ ነው የተገመተው። የታሰሩት 27 ሰዎች ፖሊሶችን መማታትን ጨምሮ የተለያዩ ክሶች እንደሚመሰረቱባቸው የፖሊስ ኮሚሽነሩ ገልጸዋል። ሶስቱ የጥይት መከላከያ ሰደሪያ የለበሱ እንደነበሩና ከመካከላቸው አንዱ ታጥቆ እንደነበረ ነው ኮሚሽነሩ የገለጹት። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ የትራምፕ አስተዳደር አፍጋኒስታንን በሚመለከት አዲስ ስትራቴጂ ለማውጣት የወሰደው ሂደት ያረካቸው መሆኑን ገለጡ። ዝርዝር ውስጥ ገብተው ለመናገር ግን ፈቃደኛ አልሆኑም። ማቲስ አማን ውስጥ በሰጡት ቃል ዋይት ሀውስ ለአዲሱ ፖሊሲ ይፋ ሳያደርግ በዝርዝር ለመናገር እንዳልፈለጉ ነው ያስታወቁት። በሌላ ዜና አፍጋኒስታን ውስጥ የታሊባን ታጣቂዎችና ራሱን የእስላማዊ መንግስት ብሎ የሚጠራው ቡድን ተዋጊዎች አብረው ሆነው ከጥቂት ቀናት በፊት 36 ሰዎችን መግደላቸውን ጉዳዩን እየመረመረ የቆየው የተባበሩት መንግስታት ቡድን የመጀመሪያ ድምዳሜውን ሰጠ። ጭፍጨፋው የተፈጸመው ታጣቂዎች ሚርዛ ኦላንግ የምትባለውን የሚበዙት ነዋሪዎቿ ሺያ እስልምና ተከታዮች የሆኑባትን መንደር በወረሩበት ወቅት መሆኑ ታውቋል። በኢራቅ ከሞሱል በስተ ሰሜን የምትገኘውን ታል አልፋር ከተማን ከእስልምና መንግስት ተዋጊዎች ለማስለቀቅ ዛሬ የኢራቅ ኃይሎች ጥቃት አካሂደዋል። ጠቅላይ ሚኒስትር ሃይደር አልአባዲ በቴሌቪዥን ሲናገሩ ተዋጊዎቹን እጃችሁን ስጡ አለዚያ ማለቃችሁ ነው ሲሉ አስጠንቅቀዋል። የኢራቅና የዩናይትድ ስቴትስ ወታደራዊ ባለስልጣናት እንደሚገምቱት ኤልታፋር ውስጥ ወደ 2000 የሚገመቱ የአይሲስ ተዋጊዎች መሽገዋል። የዚምባብዌዋ ቀዳማዊት እመቤት አንዲት ሞዴል ደበደቡ ተብለው ከተከሰሱባት ከደቡብ አፍሪቃ ወደ ሀገራቸው መመለሳቸውን የደቡብ አፍሪቃ የመንግስት የዜና ማሰራጫዎች ዘግበዋል። ከደቡብ አፍሪቃ ሊወጡ እንዳይሞክሩ ወሰኑ ላይ ጥበቃ እንዲደረግባቸው ታዞ እንደነበረ ሲታወስ፣ ዛሬ የደቡብ አፍሪቃ የዓለም አቀፍ ጉዳዮች ሚኒስትሩ ናቸው የዲፕሎማሲያዊ ከመከሰስ ነጻነት ሰጥተዋቸው የወጡት። ባለፈው ሳምንት እሁድ ግሬስ ሙጋቤ ደበደቡኝ ብላ የወነጀለቻቸው ጋብሪኤል ኤንግልስ የተባለችው ሞዴል ደርሶብኛል ያለችውን ጥቃት በዝርዝር በትዊተር አስታውቃለች። በኤሌክትሪክ ገመድ ነው የደበደቡኝ፣ ግንባሬ ላይም አቁስለውኛል ብላም ፎቶ አውጥታለች። በቅጽል ስማቸው ተናካሿ ውሻ ተብለው የሚታወቁት ደቡብ አፍሪካዊቷ አቃቤ ሕግ ጌሪ ኔል የክስ ሂደቱ እስኪፈጸም መግለጫ እንደማይሰጡ ተናግረው ነበረ። አሁን ግን የክስ ሂደት ይኖር እንደሆነ የሚታወቅ ነገር የለም። በመጨረሻም ታዋቂው ጥቁር አሜሪካዊ ኮሜዲያን እና የሲቪል መብቶች ከበሬታ ታጋይ ዲክ ግሬጎሪ አረፈ። እንደ አውሮፓውያን አቆጣጠር በ1960ዎቹ ዓመታት የቀለም ልዩነት አጥሩን ሰብሮ በቀልድ እያዋዛ የማህበራዊ ፍትህና የጤና መልእክቶችን በመናኘት የሚታወቅ ነው። በ84 ዓመቱ ያረፈው ዲክ ግሬጎሪ ከባድ የባክቴሪያ ኢንፌክሽን ታሞ ዋሽንግተን ዲሲ ውስጥ በሚገኝ ሆስፒታል ለአንድ ሳምንት ሲታከም መቆየቱን ቤተሰቡን ጠቅሶ አሶሲየትድ ፕሬስ ዘግቧል። በ68 ዓመተ ምህረት የሰላምና ነጻነት ፓርቲ ወክሎ ለፕሬዝደንትነት ተወዳድሮም እንደነበረ የሚታወስ ነው። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 14 2009 ዓ.ም ምሽት ፕሮግራም ነው። አሜሪካ ምን እየሆነች ነው?
ይሄ ታላቅ አገር ሁሌ ፈተናዎች ይገጥሙታል። እንግዲህ ተስፋ የሚደረገው ይህን ፈተና አልፎ እንደሚወጡ ነው።
የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ናቸው፣ ይዘናቸዋል። በቅድሚያ አንድ ሙዚቃ ልጋብዛችሁና ስለ ነገው ዩናይትድ ስቴትስን የሚያቋርጥ የፀሐይ ግርዶሽ በጥቂቱ እንነጋገራለን።
የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ ዓይኖችሽም በዓይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለሁ። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ ዓይኖችሽም በዓይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለሁ። እንደ ጽጌረዳ እንደ አደይ አበባ እንደ ከርቤ ብርኩ እንደ ሎሚ ሽታ አበባ እንዳየን እኔ ወድሻለሁ። ፍቅርሽን በፍቅሬ በፍቅርሽ ልቅመሰው።
ነገ ልክ በዚህ ሰዓት ዩናይትድ ስቴትስ ከምዕራብ ወደ ምስራቅ በሚያቋርጣት የፀሐይ ግርዶሽ ስር ትሆናለች። የነገው ሙሉ ግርዶሽ ከ99 ዓመት በኋላ የሚመጣ ክስተት መሆኑ ነው። ሰሞኑን ካቀረብንላችሁ ዝግጅት ቀንጨብ አድርጌ ላስታውሳችሁ። ግርዶሹ በተወሰኑ አካባቢዎች ሙሉ ግርዶሽ ወይም ቶታል ኤክሊፕስ ሲሆን፣ ከፊል ግርዶሽ ፓርሻል ኤክሊፕስ ስር የሚያርፉ ስፋት ያላቸው የዩናይትድ ስቴትስና የካናዳ አካባቢዎች አሉ። ዋሽንግተን ዲሲ እና አካባቢዋ ከፊል ግርዶሽ ስር ከሚያርፉት ናቸው። ግርዶሹ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 7 ሰዓት ከ17 ደቂቃ ከ52 ሰከንድ ላይ ይጀምርና 8 ሰዓት ከ42 ደቂቃ ሲሆን ከፍተኛው ከፊል ግርዶሽ ላይ ይደርሳል። ከሰዓት በኋላ 10 ሰዓት ከ01 ደቂቃ ሲሆን ጨረቃ ከፀሐይ መንገድ ሙሉ በሙሉ ተወጣና በዋሽንግተን ዲሲ የግርዶሹ ፍጻሜ ይሆናል። ጨረቃ ወደ ፀሐይ አንጻር ገብታ ሙሉ በሙሉ እስክትወጣ ሙሉ የግርዶሽ ጊዜ 2 ሰዓት ከ44 ደቂቃ ነው የሚሆነው። ኦገስት 21 ወይም ነሐሴ 15 በአመዛኙ ፀሐያማ፣ ሙቀቱ ከፍተኛው 85 ዝቅተኛው 70 ዲግሪስ ፋራንሃይት በመሆኑ ለዋሽንግተን ዲሲና አካባቢዋ ተመልካች እጅግ የተመቸ እንደሚሆን ተተንብዮአል። ግርዶሹ የዩናይትድ ስቴትስን ምዕራባዊ ጫፍ የሚነካው በአካባቢው ሰዓት አቆጣጠር ከረፋዱ 3 ሰዓት ከ04 ደቂቃ ላይ ኒውፖርት ኦሬገንን ሲሆን ለሁለት ደቂቃዎች በሚቆየው አጠቃላይ ወይም ሙሉ ግርዶሽ ስር የሚወድቁት ከኦሬገን በኋላ አይዳሆ፣ ዋዮሚንግ፣ ኔብራስካ፣ ካንሳስ፣ ሚዙሪ፣ ኢሊኖይ፣ ኬንታኪ፣ ቴነሲ፣ ሰሜን ካሮላይና፣ ጆርጂያ እና ደቡብ ካሮላይና ይሆናሉ። ብዙ ሰው የማይኖርባቸውና ሙሉ ግርዶሽ የሚያልፍባቸው ስቴቶች ሞንታናና አዮዋ ብቻ ናቸው። ከኒውፖርት ኦሬገን ጀምሮ በአማካይ በሰዓት 3600 ኪሎ ሜትር በሆነ ፍጥነት የሚምዘገዘገው የጨረቃ ጥላ የደቡብ ካሮላይናዋን ቻርልስተን ለቆ ሲወጣ የዩናይትድ ስቴትስን ግዛት የሚያቋርጠው ሙሉና ከፊል የፀሐይ ግርዶሽ ፍጻሜ ይሆናል። በዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ተመራማሪና የሥራ ኃላፊ የሆኑትን ዶክተር ብሩክ ላቀውን ጋብዣለሁ።
አሁን እንግዲህ ዛሬ የምናወራው ዋናው ቶታሊቲ በጠቅላላ ርቀቷ ልክ አስፈላጊ ቦታ ላይ ስለሆነ ፀሐይም በሙሉ ትጋረዳለች።
ወደ መሬት ቀርባ የምትገኝበት ጊዜ ነው ጨረቃ ማለት ነው።
ትንሽ ቀረብ ባለችበት ጊዜ ነው እንደዛ የሚሆነው።
በዩናይትድ ስቴትስ 6 ሚሊዮን የሚሆኑ ቤቶች ለተወሰኑ ሰዓታት የኤሌክትሪክ ኃይል ሊቋረጥባቸው ይችላል። ምክንያት የፀሐይ ግርዶሽ። ዩናይትድ ስቴትስ ከፀሐይ ጨረር ከምታመነጨው የኤሌክትሪክ ኃይል በግርዶሹ ምክንያት 6 ሜጋዋት የሚሆነው ምርት ይቆማል። ለማንኛውም መረቡን ከአማራጭ ምንጭ ጋር ለማገናኘት ባለሥልጣናቱ አሁኑኑ እየተሯሯጡ ነው። ሌላስ ምን መጠበቅ ይኖርባቸው ይሆን? የግርዶሹ ጥላ በሚያርፍበትና በሚያልፍበት መስመር ላይ ያሉ ሁሉ ዶክተር ብሩክ ላቀው ይነግሩናል።
ቅዝቃዜ ይኖራል ማለት ያሁን እዚህ በጋ ነው እንግዲህ ሙቀት አለ፣ ግን ያ በሚጨልምበት አካባቢ ሁሉ ለሁለት ደቂቃ ቴምፕሬቸሩ ይቀዘቅዛል፣ መቀዝቀዝ ይጀምራል። እንደ ሲመሽ እንደሚሆነው ማለት ነው። እሱ ነው ዋናው እንትኑ። እና ያው መኪና የሚነዱ ሰዎች ካሉ የመሳሰሉ ነገር የሚያደርጉ ሰዎች ያን ጥንቃቄ ያስፈልጋቸዋል ማለት ነው።
ምናልባት ይህንን ትርኢት ለማየት ረጭ ሳይል የሚቀር አይመስለኝም።
ግን ዋናው ነገር ይሄ ግርዶሽ በጣም በምድር ላይ በአሜሪካን ላይ ስለሚያልፍ በጣም ብዙ ስለተወራ በጣም ብዙ ሰው እንግዲህ አይኑን ወደ ላይ ያፈጣል ማለት ነው። በዛ ሁኔታ ላይ አስፈላጊ የሆኑ መነጽሮች አሉ ለዚህ አይነት ኤክሊፕስ ዲዛይን እንዲሆኑ፣ እና ያንን ማድረጉ በጣም አስፈላጊ ነው።
እንዴት መለየት ይቻላል?
ኦኬ፣ ናሳ ሴፍ ግላስስ ብሎ ቢፈለግ ኤክሊፕስ ግላስስ ብሎ በጉግል ቢያደርጉ ይገኛሉ። ዋናው በኦንላይን በኢንተርኔት አዘው የሚገዙ መነጽሮች ብዙ ጊዜ ጨረር ያሳልፋሉ እና አይንን ሊጎዱ ይችላሉ። ስለዚህ ብዙ ቦታዎች አሉ፣ ሳይቶች አሉ ኢንተርኔት ላይ ጥሩውን የመነጽር የሚያመላክቱ። ዋናው ጥንቃቄ ያስፈልጋል። ግን ግርዶሹ ሙሉ በሙሉ በጨለመበት ሰዓት ያ መነጽር ማውለቅ ይቻላል። ለዛ ሽ ለሁለት ደቂቃ ማለት ነው።
ግን ከዛ በኋላ
ግን በጣም መጠንቀቅ ያስፈልጋል። የአይን ጉዳት ያደርሳል።
ያጋጠመ በሕይወት ዘመን አንዴ ብቻ የሚያጋጥም ክስተት ነው ይላሉ ብዙ ሰዎች፣ በተለይ ስለ ሙሉ የፀሐይ ግርዶሽ ሲናገሩ። በነገራችን ላይ ወትሮ በቀኑ ብርሃን ምክንያት ተደብቀው የማናያቸው ከዋክብትና ሌሎችም ዓለማት ወይም ፕላኔቶች ሁሉ በዚያ የግርዶሽ ሰዓት ጥርት ብለው በሙሉ ሰማይ ላይ ያንጸባርቃሉ። በሙሉ የግርዶሽ ሰዓት ማርስን፣ ሜርኩሪን፣ ጁፒተርንና ቪነስን ማየት ከፈለጉ ዛሬውኑ ይዘጋጁ። እንዴት ሊያዩዋቸው እንዴት ሊለዩዋቸው እንደሚችሉ መረጃ ያሰባስቡ። ያንንም የጨረቃና የፀሐይን ግርዶሽ ትዕይንት ብቻ ሳይሆን በአካባቢው ያለው ሰማይ የጠራ ከሆነ ይፈትሹት፣ ይጎብኙት፣ ይንሸራሸሩበት። ባይኖቹ የሁለት ደቂቃ ጊዜ አለ። ጭውውት ስለ ቡና። ባለፈው ሰሞን የኢትዮጵያ ቡና ዕጣ ፈንታ ስጋት ላይ መሆኑን የሚያረዳ ዜና ወጣና ወደ አዲስ አበባ ደውዬ በምርምሩ ላይ ከተሳተፉትና ከእንግሊዙ ኬው የእጽዋት ሀብት ጥበቃና ምርምር ማዕከል ሳይንቲስቶች ጋር ሪፖርቱንም ከጻፉት አንዱ የሆኑትን ዶክተር ታደሰ ወልደ ማርያም ጎሌን አነጋገርኳቸው። ዶክተር ታደሰ የአየር ንብረት ለውጥና የቡና ደን መድረክ የሚባለው የሁለት መንግሥታዊ ያልሆኑ ድርጅቶች ጥምረት የቴክኒክ አማካሪ ናቸው። ስለ ጥናታቸው መነሻና መድረሻ፣ ጥናታቸው ስለ ዳሰሳቸው የጥንካሬ፣ የድክመት፣ የእድሎችና የስጋቶች ምንጮች፣ የአሁን ሁኔታና የመጪው ጊዜ ትንታኔ ተነጋገርንና ስለዚህ ኢትዮጵያ ለዓለም አበርክተዋለች ስለሚባለው ቡና አነሳን። ለካስ ዛሬ በሌላው ዓለም ሁሉ የሚመረተው ኮፊያ አራቢካ ተብሎ የሚጠራው የኢትዮጵያ ምድርና የአየር ንብረት ከወለዳቸውና ካቀፋቸው በሺዎች የሚቆጠሩ ዝርያዎች ሾልኮ የወጣው አንዱ ብቻ ነው። ዶክተር ታደሰ ይቀጥላሉ።
ቡና አሁን በብዛት የሚጠጣ ቡና እንግዲህ በዓለም እየተጠጣ ያለው ቡና አረቢካ ኮፊ የሚባለው ነው። አረቢካ ኮፊ በአብዛኛው ታዳጊ ሀገሮች ውስጥ ከሰባ ሀገር በላይ ይመረታል። በተለይ በታዳጊ ሀገሮች ውስጥ ትልቁ ገቢያቸውም ነው። እንግዲህ አረቢካ ቡና መገኛው የኢትዮጵያ ከፍተኛ ቦታዎች የሚገኙ ደኖች በተለይ በደቡብ ምዕራብና ደቡባዊ ወደ ባሌ እና በደቡብ ምዕራብ ደግሞ ከፋ፣ ወለጋ፣ ሸካ፣ ሎባቡር፣ ጅማ እና ቤንች ማጂ ዞን እነዚህ አካባቢ በብዛት የሚበቅል ቡና ነው። በተፈጥሮ ጫካ ውስጥ ከብዙ ዓመት በፊት ያው ኢትዮጵያኖች ከማላመድ ጫካ ውስጥ እያበቀሉ ሲያመርቱት የኖሩት ቡና አይነት ነው።
ይሄ ኢትዮጵያ ለዓለም ሰጠች የሚባለው የኢትዮጵያ ውልድ የሆነው የተፈጥሮ ቡና ማለት ነው። ብዙ ሀገሮች ቡና የሚያመርቱ ሀገሮች ብዙ ኩባንያዎች ለገበያ የሚያቀርቡ ቡናን የሚመጻደቁበት የሚኮሩበት ስም ነው። ይሄ ስም 100% አራቢካ ቡና 100% አራቢካ ኮፊ እያሉ ወይም ደግሞ ብሌንድ ካደረጉም ወይም ደግሞ ከደባለቁትም የአረቢካ ድብልቅ እንደሆነም በግልጽ የሚናገሩበት ቡና ነው። ብቸኛ የቡና አይነት ነው ይሄ የቡና አይነት። እና ዶክተር ታደሰ ለምን ኮፊ አረቢካ ተባለ? ለምን ኮፊ አቢሲኒካ ወይም ኮፊ ኢትዮፒካ ወይም ኮፊ ካፋ ወይም እንዲህ አይነት ከተወለደበት ቦታ ጋር የተያያዘ ስም ለምን አልተሰጠውም? በዚህ በሳይንሳዊ አጠራሩ ብዙ ሰው የኢትዮጵያ ቡና እንደሆነ አያውቅም ይሄ ቡና።
ትክክል ነው። እንግዲህ ይሄ ምንድን ነው የቦታኒካል ስሞች ስያሜ ሲወጣ ቅድሚያ የተሰጠው ስም በጀነራል ስምምነቱ ምንድነው በሳይንቲስቶች የተስማሙት መጀመሪያ የተሰጠው ስም ቅድሚያ ይሰጠዋል የሚል ነው እና በአረቢካ ተብሎ የተሰጠበት ምክንያት ከሺህ ዓመት በላይ ይሆናል ከኢትዮጵያ ወጥቶ ሌላም አካባቢ መብቀል ከጀመረ። በተለይ የመን ሀገር ቡና ከሺህ ዓመት በፊት ተወስዶ እዛ ይበቅል እንደነበረ በዛ ጊዜ የነበሩት የቦታኒ እጽዋቶችን ይሰበስቡ የነበሩ የታወቀው የካርል ሊነስ የሚባለው የመጀመሪያውን በተለይ ዘመናዊውን የእጽዋት ስያሜ እጽዋት ብቻ ሳይሆን ነፍስ ያላቸው የእጽዋትም ሆነ የእንስሳት ስያሜ በዘመናዊ መልክ ማደራጀት የተጀመረው ካርል ሊነስ የሚባል ስዊድናዊ ነው። የእሱ ተማሪዎች ቡናን መጀመሪያ የሰበሰቡት ከየመን ነው። ከየት እንደመጣ ታሪኩን አያውቁም። ከኢትዮጵያ ወደዛ መጥቶ እንደተተከለም እርሻ ላይ የተገኘውን ነው የሰበሰቡት እና ያው ከአረብ አካባቢ ስለተገኘ ኮፊ አረቢካ ብሎ በጊዜው ካርል ሊነስ ይህን ስያሜ ሰጠው። ከዛ በኋላም እንግዲህ አሁን በአጋጣሚ የአረቡ ስም ቅድሚያ ወስዶ ስለነበረ ወደ ኢትዮጵያዊ ስም ኦሪጂኑን የሚያመለክት ስያሜ ከዛ በኋላም ተቀይሮ ሊሰጠው አልቻለም። በዚህ ሩል ምክንያት ቦታኒካል ኔሚንግ ሩል ምክንያት
እንግዲህ ልክ ነው። አሁን ኢትዮጵያ በዚያን ዘመን በነበራት ስልጣኔ ከአረብ ሀገሮች እስከ ህንድ ድረስ ባለው የበዛ የንግድ ግንኙነት ነበራት። በተወሰነ ወቅትም ደግሞ እነ የመንና ኦማን ራሳቸው በዚህ በአክሱምና በመሳሰሉ በኢትዮጵያ ነገስታትና ዳይነስቲዎች ስር ይተዳደሩ እንደነበር ይታወቃል። እና ትስስሩ የበዛ ነው ከሺና ከሁለት ሺህ ዓመት በፊት የነበረው በእነዚህ አካባቢዎችና የመተላለፉም ሁኔታ። ስለዚህ በዚህ በአረቢያ ልሳነ ምድር ላይም በንግዱም በምኑም እንዲስፋፋ ያደረጉት ኢትዮጵያውያን ራሳቸው ናቸው ወደዛ ሄደው። እና ያን ጊዜ እነዛ ኢትዮጵያውያን አልነበሩም በአካባቢው። ይህንን ምንጭ ለማሳየት የሚያስችል ነው ታሪክን ትንሽ ለመፈተሽ ያህል ነው።
እንግዲህ አወጣጡ ብዙ አይነት ቴዎሪዎች አሉ። በዛን ዘመን ወይ ወደዛ ሄዱት የኢትዮጵያ ነገስታት ይዘው ሄዱ የሚባልም ነገር አለው፣ ወይ ደግሞ በመሀል መጋዴዎችም ይዘው ሄዱ። ብዙ አይነት እንትን አለው። ግን ባህሉን ቢያንስ ያው የቡናን ጥቅም መጀመሪያ ያወቁ ሰዎች ወደዛ ወዲስ እንዳደረጉ የኢትዮጵያ ነገስታትም ሊሆኑ ይችላሉ፣ ኦር አረብ ነጋዴዎችም ሊሆኑ ይችላሉ። እንደዛ ታሪኩ እንደዛ ሆኖ በዛ ዘመን ኢትዮጵያኖች እዛ ይኑሩ አይኑሩ በእርግጥ ታሪካዊ መረጃ የለኝም በዛ ዙሪያ። ምናልባት ቢኖሩም ደግሞ ወይ የዛን ሀገር ባህል ወስደው የአካባቢው ማህበረሰብ ጋር ተመሳስለው የሚኖሩ ሊሆኑ ይችላሉ። ያው ታሪኩን ያስረዳቸው ሰው ላይኖር ይችላል። የቋንቋም ደግሞ ባሪየር ሊኖር ይችላል። ስዊድሾቹ ወይ ደግሞ አውሮፓውያን ሲሰበስቡ ከአረቦቹ ጋር በደንብ መግባባት ይችሉ ይሁን ምንም የተጻፈ መረጃ የለም በዛ ዙሪያ። ግን የሆነ የመረጃ ክፍተት መኖሩን በትክክል ያሳያል ማለት ነው የፕላንት ኦሪጂን።
ዶክተር ታደሰ ለመሆኑ በዚህ ዘመን ያላችሁ ተመራማሪዎች፣ በዚህ ላይ እድሜ ልካችሁን እያጠፋችሁ ያላችሁ ሳይንቲስቶች ተጨንቃችሁበት ታውቃላችሁ? አስባችሁ ታውቃላችሁ? ስለዚህ ይሄንን ጉዳይ አንስታችሁ ታውቃላችሁ እንዴ? ከሌሎቹ የእጽዋት ተመራማሪዎች የእጽዋት ስያሜዎች ስለ መቀየር ጉዳይስ ወደ አእምሯችሁ ሽው ብሎ ያውቃል?
ይሄ ሩሉ ካልተቀየረ ለመቀየር ጥረት አልተደረገም። ግን ቢያንስ ሳይንቲፊክ ኔሙ ኮፊ አረቢካም ሆኖ ግን ኮመን ኔሙን ሰው በብዛት የሚጠቀመውን አረቢካ ኮፊ ነው። አሁን ትሬድ ገበያ ላይ አሁን ስቶክ ማርኬት ላይ ሲሸጥ ኦር የሆነ ማርኬት ላይ ሲሸጥ አረቢካ እና ሌላ ተብሎ ነው የሚሸጠው። እና ሶሳይቲ ሁሉ አቋቁመን ነበር በዙ በቡና ዙሪያ የሚሰሩ ኮፊ ኢትዮፒካ ቢባል የሚል የሆኑ የተወሰኑ እንቅስቃሴ የጀመሩ ሰዎች ነበሩ። እና እኔም ከነሱ ጋር በቅርብ ስከታተል ነበር።
እሺ፣
ዞሮ ዞሮ እዚህ ከሀገር ውስጥ ብዙም ያለፈ አይደለም እንጂ ጥረቶች ተደርጓል። እነዛ ስያሜዎችን ቢያንስ የወል መጠሪያ ስሙ የኢትዮጵያ ስም የያዘ እንዲሆን ጥረት ተደርጎ ነበር። እንዲህ ወደፊት ደግሞ አሁን በኢንስቲትዩሽን ደረጃም የቡናና ሻይ ተመልሶ ስለተቋቋመ በባለስልጣን ደረጃ የባለሙያዎች እንደዚህ ግፊት ካለ ጥረት ይደረጋል። ግን ከዛ የበለጠ ደግሞ ሌሎች አረቢካ ቡና ብሎ አንድ አይነት ቡና ነው የሚያመርቱት። እኛ ግን በሺ የሚቆጠር አረቢካ አይነትም ልናመርት ይችላል ማለት ነው። ይርጋ ጨፌ ተብሎ ይርጋ ጨፌ ላይ ቆሙ። ለምሳሌ ይርጋ ጨፌ ራሱ ብንሄድ ኮቸሬ ወይ ደግሞ ሌሎች ወናጎ የተለያዩ ስሞች ይኖራል። ጅማ ተብሎ አሁን ጅማ ውስጥ በአንድ ወረዳ ራሱ 50-60 አይነት ቡና ሊገኝ ይችላል። የጄኔቲክ ሀብቱ መገኛ ስለሆነ ቦታውንና የቡናውን ዝርያ ተለያይነቱ ከፍተኛ በመሆኑ ጣዕሙም እንደዛው በጣም የተለያየ ነው። የሁሉንም የምናመርታቸውን ቡና ፕሮፋይል በደንብ ብናዘጋጅ ከዚህ ከአንድ ዝርያ ስያሜም የበለጠ በሺዎች የሚቆጠሩ ሌሎች አይነት ስያሜዎችን አውጥተን በደንብ ገበያ ላይ ልናውል እንችላለን። ያንን ነው በደንብ እንዳውም መጠቀም ያለብን ብዬ የማስበው።
በአጋጣሚ የኢሲኤክስ የቡና ዝርዝር እጄ ላይ አለና እሱን እያየሁ ነበር። እንደውም ወደኋላ ጠይቆታለሁ እያልኩ ነበር። ምንድን ነው ይህ ሁሉ ዝርዝር? ይህ ሁሉ ስም ይርጋ ጨፌ ኤ፣ ወናጎ ኤ፣ ቆጨሬ ኤ፣ ገለና አባያ ኤ፣ እንደገና ወናጎ ቢ፣ ጉጂ፣ ሲዳማ ኤ፣ ሊሙ ኤ፣ ሊሙ ቢ፣ ከፋ፣ ጎደሬ፣ የኪ፣ አንደራቻ፣ ቤንችማዢ፣ በበቃ፣ ቄለም ወለጋ፣ ምስራቅ ወለጋ፣ ጊምቢ እያለ ይቀጥላል ዝርዝሩ። እና እንዳሉት ወደ ሐረር ወደ ተለያዩ አካባቢዎች ሁሉ ይሄዳል ይሄ ዝርዝርና ምን ማለት ነው?
እንግዲህ ይሄ የሚያሳየው ምንድነው? አንድ አይነት አይደሉም። ጣዕሙ የቡና ጣዕም ይለያያል። እንደ የጂኦግራፊካል ኦሪጂኑ የተለያየ ዝርያውም እንደዚሁ የተለየ ጣዕም ያለው ዝርያ ይሆናል። ጣዕሙ ላይ ተመስርተው ነው እንደየ አካባቢው ጣዕሙ ከፍተኛ ተለያይነት አለው። አንዳንዱ እንደ ፍሩቲ ቴስት ምና ብዙ አይነት ስም ይሰጣለሁ። አሲዲቲ በተለይ ባለሙያዎቹ በዚህ ዙሪያ የካፕ የሲቲ ባለሙያዎች ብዙ አይነት መለያዎች አላቸው። በዚያ ላይ ተመስርቶ ነው የሚሰጡት፣ ደረጃውን የሚሰጡት።
የይዘትስ ልዩነት አለ?
የይዘት ነው ጣዕሙ። አሁን አንዳንድ በውስጥ ያው ኬሚካሉ ነው ወሳኝ። ጣዕሙ ደግሞ የሚወስነው በውስጡ ያሉት እነዚህ ኬሚካሎች አሉ። የሐረር ቡና አሁን ሲቆላ ራሱ ቅባት አለው፣ እንትን ላይ
ወዛለው
አለው በጣም። የሌላ አካባቢ ደግሞ ሞር ጣፋጭነት አለው። ሹገር እንትኑ ከፍተኛ ሆኖ የተሻለ ጣፋጭነቱን የሚፈልጉ ይኖራሉ፣ ወይ ደግሞ መራራነቱን። እንደዛ እንደየቦታው ብቻ መጠናቸው ይለያያል። እና እነዚህ ይዘታቸው እብን ቅርጻቸው፣ የዘሩ መጠን ትልቅነቱ እና ትንሽነቱ፣ እነዚህ ሁሉ ብዙ ክራይቴሪያዎች ያላቸው የሚለዩበት።
ግን እነዚህ ሁሉ በአንድ ኮፊያ አረቢካ ዝርያ ስር የሚካተቱ ናቸው ወይስ ሌላ ዝርያ አላቸው?
በዚሁ ነው የሚካተቱት። እኛ ሀገር ያው የቦታ እንዳልኩ፣ ሌሎች ቡና አምራች ሀገሮች በተወሰነ ወቅት ለምሳሌ ከኢትዮጵያ ወጣ፣ ከኢትዮጵያ ያ ሁሉ ዘር ሊወጣ አይችልም። የተወሰነ ዘር ነው ወጥቶ የተከለው። የመን ውስጥ ያለውንም ደግሞ አረቦቹ ሌላ ሰው እንዲያውቅ ስለማይፈልጉ በደንብ ጠብቀው ነው የሚሸጡት። እንዳይበቅሉ አድርጎ ወደ ሌላ ይልካሉ ሲሸጡ። እና አንድ ሞኖክሴ ነው የደች ሞኖክሴ ነው የመን ሰርቆ ወደ አንድ ቅኝ ግዛታቸው መጀመሪያ ወደ ኢንዶኔዥያ ወስዶ ከዛ ወደ ሌላም ሁሉ የተባዛው። ያ ማለት እንግዲህ በጣም ትንሽዬ ቅንጣት ነች የተወሰደች ከዚህ ከባህር ከሆነው ከጀነቲክ ሀብት ውስጥ ቅንጣት የሆነች ነች የተወሰደችው። እና ያንን ተመራምሮ ዝርያውን ቢያሻሽሉ ምን ብሉም የሆነ ወሰን አለው። ያው ያን ልዩነቱን የሚያመጡበት ቲፒካል የሆነ የአረቢካ ጣዕም ያለው ቡና ያመርታሉ እንጂ እንደኛ አሁን የሁሉ ካታጎሪ ያለው ሊያመርቱ አይችሉም። ሌሎቹ ዝርያ ኦልሞስት በጣም ጠባብ የሆነ ዝርያ ስላለው ማለት ነው።
ስለዚህ የትም ሊደገም የማይችል ምድር የኢትዮጵያ ምድር እና የኢትዮጵያ አየር ነው ማለት ነው። ይህን ሁሉ ዝርያ ይዞ የሚኖር ማለት ነው። ዶክተር ታደሰ ብዙ ሰው የተለያየ አይነት አሁን እርሶ የዘረዘሯቸውን በዝርዝር የሚታወቁትን የቡና አይነቶች በተለያየ ደረጃ ነው የሚያነሳቸው። አንዱ ይሄኛው ነው ጥሩ ይላል፣ ሌላኛው ይሄኛው ይሻላል ይላል። እንደውም ሰው ራሱ ከየአመጣጡ የሚፎክርበትም ጭምር ነው። እኔ ከሐረር ነኝ፣ የሐረር ቡና ነው። እኔ ከነቀምት ነኝ፣ የነቀምት ቡና ነው። እኔ ከከፋ ነኝ፣ የከፋ ወይም የጅማ ቡና ነው። እኔ ከሲዳማ ነኝ፣ የሲዳማ ቡና። እኔ ከወናጎ፣ እኔ ከይርጋ ጨፌ፣ ይርጋ ጨፌ ቡና እያለ እንደየ አካባቢው ሰው ቡናው ራሱ የማንነቱ መገለጫ ይሆናል፣ መፎከሪያም ጭምር ይሆናል። እና በእናንተ በተመራማሪዎቹ ዘንድ ስትመለከቱትና በዓለም ገበያ ደረጃም ሲታይ የትኛው ቡና ነው ይበልጥ ክብደት ያለው ይበልጥ ተመራጭነት ያለው? ውይይቱ ይቀጥላል። አመሰግናለሁ ዶክተር ታደሰን። ዝግጅታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ሶሎሞን አባተ ነኝ ለምሽቱ እያስተናገድኳችሁ ያለሁት። ወደ ተከታዩ ዝግጅታችን እናልፋለን። ብርቅ ሰዎቻችን አምባሳደር እምሩ ዘውዴን ለዛሬ በእንግድነት ይዘናል። ያለፉ 95 ዓመታት ዕድሜያቸው ጎዳና በብዙ ሥራዎችና ትውስታዎች የታጨቀ ነው። ላለፉት 42 ዓመታት የሚኖሩት በዩናይትድ ስቴትሷ አርሊንግተን ቨርጂኒያ ነው። ሰሞኑን አገኘኋቸውና የሕይወታቸውን ጉዞ እንዲያጫውቱኝ ጠየቅኳቸው። በደስታ አሉና ቀጠልን። የዕድሜ ብልህነት መልእክቶቻቸውንም ያጋሩናል።
በፊት የኢትዮጵያ አምባሳደር ነበርኩኝ ልዩ ልዩ ሀገር። መጨረሻ ሽብሩ እንደተነሳ ንግድ ሚኒስቴር ውስጥ ሚኒስቴር ዴታ ተሹሜ ነበር። ግን ያ ሽብር ሰዓት ነው እና ሁኔታውም አልተመቸም። ስለዚህ ተገድጄ ከመታሰር ወይም ከመገደል ሸሽቼ ወጣሁ ከሀገር።
ሽብር የሚሉት የትኛውን ጊዜ ነው አምባሳደር?
ያ አብዮቱ 66 መሆኑ ነው መሰለኝ።
የ66ቱ እና በ66 ዓ.ም ነበር እርስዎ ሚኒስትር ደኤታ ተብለው የተሾሙት?
አዎ።
በማን?
በጃንሆይ ጊዜ ነው።
አዎ። የትኛው ጠቅላይ ሚኒስትር ነበሩ የዛን ጊዜ?
እኔ ጠቅላይ ሚኒስትሩ አቶ ጸሐፌ ትእዛዝ አክሊሉ ነበሩ።
እሺ።
እንደምታውቀው ልጅ እንዳልካቸው በጣም እንጃ 3 ወር ነው 4 ወር ነው የቆዩ።
አጭር ጊዜ ነው። እውነት ነው።
ይሄ ነው እንግዲህ ከህይወቴ ሙሉ ከውጭ ጉዳይ ነው የሚበዛውን ጊዜ ያገለገልኩት። መጀመሪያ አገር ግዛት ሚኒስቴር ነጻነት እንደወጣን ሀረር ነበርኩ።
በ1933 ዓ.ም ማለት ነው?
አዎ። እና የሉል መኮንን ኃይለስላሴ የእሳቸው ጸሐፊ ሁኜ ሀረር ነበርኩኝ። ከዛ በ1934 አገር ግዛት ሚኒስቴር ገባሁ።
በምን ኃላፊነት ገቡ?
ያን ጊዜ የጤና ጥበቃ ክፍል በአገር ግዛት ሚኒስቴር ነበረ።
እሺ።
ምን ጊዜ ትንሽ ቋንቋ እንግሊዝኛም ፈረንሳይኛም አውቅ ነበረ። ስለዚህ እዛ ጤና ጥበቃ መደቡኝ። ያን ጊዜ አንድ እንግሊዝ ነበረ የሚያስተዳድረው እና ጸሐፊ ሆኜ እዛ ሰራሁ እና ጸሐፌ ትእዛዝ ወልደ ጊዮርጊስ ነበሩ ሚኒስትሩ እና ከእሳቸውም ጋር እንደሰራሁኝ እንግሊዙ ሲለቅ አንድ አሜሪካን የጤና ጥበቃ ዲሬክተር ተቀጥሮ ነበረ እና እኔ እንግሊዝኛም ፈረንሳይኛም ጣሊያንም ስለምናገር አንተ እዚህ ምን ትሰራለህ? ጤና ጥበቃ ገና ወጣት ነች፣ ውጭ ጉዳይ ብትገባ ይሻላል አለኝ። እና እንደ ጸሐፌ ትእዛዝ ነገርኳቸው። እሳቸው መልካም አሉና በ1944 ውጭ ጉዳይ ገባሁ።
ለጸሐፌ ትእዛዝ ወልደ ጊዮርጊስ ሚኒስትሩ ማለት ናቸው? የአገር ግዛት
ለአገር ግዛት ግን ያን ጊዜ ጸሐፌ ትእዛዝ አክሊሉ ውጭ ጉዳይ ምክትል ሚኒስትር ነበሩ እና እሳቸውንም ስለማውቃቸው ከእሳቸው ጋር እንግዲህ ብዙ ሰራሁኝ። በዚህ የኤርትራ ጉዳይ ሁሉ ያ ሁሉ በዩናይትድ ኔሽንስ የመጀመሪያ ስብሰባ ለንደን ሲደረግ ሄድኩኝ ከእሳቸው ጋራ። ከዛ ሰላም ጉባኤ ሄድኩኝ ዴሌጌሽኑ ጸሐፊ ሁኜ።
ወዴት ነበረ የሄዱት?
ጀነራል አሴምብሊ ዩናይትድ ኔሽንስ ከሳን ፍራንሲስኮ በኋላ የመጀመሪያው ጉባኤ ላንደን ነበረ በ1945
ማለት የተባበሩት መንግስታት ድርጅት እንደ ተቋቋመ ማለት ነው። በአመቱ
እንደ ተቋቋመ ግን ያኔ ተፈራረሙ ሳን ፍራንሲስኮ ላይ ተፈረመና ከዛ የመጀመሪያው ጠቅላላ ጉባኤ ላንደን ነበረ በ1945።
ምናልባት ካልተሳሳትኩኝ የተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት አሁን ኒውዮርክ ያለው ሳን ፍራንሲስኮም ሊሆን ይችላል የሚል ሀሳብ ነበር መሰለኝ። ያን ጊዜ
ነበረ ሀሳብ። እኔ እንኳን ያን ጊዜ አልሄድኩም። አቶ ጴጥሮስ ሳህሉ ነበረ ጸሐፊ ሆኖ ሄደው።
እሺ።
ግን መጨረሻ ላይ አውሮፓውያኖቹ አየሉና ወደ ላንደን እንዲሆን ተደረገ ስብሰባው። ከሄድኮርተሩ አይደለም ስብሰባው።
ይሄ የኤርትራና የኢትዮጵያ ጉዳይ ስብሰባ ማለት ሆነው ወይስ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ?
አዎ። ያን ጊዜ ነው እኛ እንግዲህ የኤርትራን ጉዳይ ያቀረብ ነው እና ከዛ እንዲሁ በአጀንዳ ውስጥ ገባ እና ከጥቂት ወራት በኋላ 1946 የሰላም ጉባኤ ነበረ ከጠላት ሀገሮች ጋር። ጀርመንም ገና እንደተያዘ ነበረ። ጣሊያን እንኳን ቀደም ብሎ ነው ወደ ጋስፔሪ መንግስት ወደ እንግሊዞቹ የተመለሱት እና ያን ጊዜ እንግዲህ የሰላም ጉባኤ ተደረገ። የእርቅ ወይም ፒስ እንትን ተብሎ ፓሪስ ላይ በ1945 ተጀመረ። እዛ ብዙ ቆየ፣ ወደ 7-8 ወር ቆየን። ያን ጊዜ ጉዳዩ እንግዲህ የኛም ቀረበ ንግግር ተደረገ ግን ውሳኔ አልተገኘም እና የአራቱ መንግስታት እነሱ ቢያዩት ይሻላል ተባለ።
አራቱ መንግስታት ማለት
ያኔ እንግዲህ አሜሪካ፣ መስኮብ፣ ቻይና፣ ፈረንሳይ እና ስድስት
እንግሊዝም ነበረች።
እንግሊዝ አሁን ነበሩ። እነሱ እንግዲህ ከሰላም ጉባኤ ላይ እዛ ብዙ ትክርክር ተደረገበት። ግብጾች ይፈልጉ ነበር ለኔ ነው፣ ጣሊያኖች እንደውም ይመለስልን ብለው ነበር የኢትዮጵያን ግዛት። እና በጣም አስቸጋሪ ሁኔታ ነበረ። እና እዛ ላይ ብዙ ከባድ ዲፕሎማቲክ ስራ ጻቢ ዛዛ ክልሉ ሰርተዋል። እሳቸው ብቻ አይደለም ሌሎችም ነበሩ። መጀመሪያ ላይ ብላቴን ጌታ ሎሬንሶ ነበሩ።
ብላቴን ጌታ ሎሬንሶ ታዕዛዝ ናቸው ማለት ነው።
አዎ፣ ያኔ እሳቸው ሞስኮ አምባሳደር ነበሩ። ከዛ መጥተው ነው ግን ህመምተኛ ነበሩ፣ አልቆዩም። ዴሌጌሽኑን ይመሩት ግን የነበሩ ጻቢ ዛዛ ክልሉ ናቸው ብላቴን እና አምባሳደሮች ደግሞ እንደ ብላታ ኤፍሬም ተወልደ መድን፣ አቶ ተስፋዬ ተገኝ እነ ልጅ ማንበረ አየህራድ እንደዚህ ነበሩ። እና እዛ ብዙ ትግል ነበረ። አረቦች በጣም ተቃወሙ። ወደ ኢትዮጵያ ኤርትራ እንድትመለስ አልፈለጉም። ጣሊያንም አብሮ እንትን ነበር። ግብጾች ራሳቸው እንዲሁ ይፈልጉ ነበረ። ለማናቸውም ብዙ ክርክር ከተደረገ በኋላ ይሄ ጉዳይ እንግዲህ ለእነዚህ ለትልልቆቹ መንግስታት እነሱ ስብሰባ ለንደን ላይ ያደርጋሉ እና እዛ ስብሰባ ይወሰን ተባለ። ያን ጊዜ ኒውዮርክ ተወሰነ። የኒውዮርክ ደግሞ ስብሰባው ሲደረግ እንዲሁ ቴምፖራሪ ነበረ፣ ገና አልተወሰነም ነበረ፣
ጊዜው ነበረ
ጊዜው ነበረ። እና ያን ጊዜ ሲቀርብ ጉዳዩ እንግዲህ እሱን ደግሞ ይጠና ተባለ። እንግዲህ እንደገና ደግሞ ክርክር ነበር። እንዲሁ ቅድም እንዳልኩ ለእኛ ይሁን የሚሉ ነበሩ፣ ደግሞ ለጣሊያኖች የሚረዱ ደግሞ ወገኖች ነበሩ። እንደ ሳውት አሜሪካ፣ እንደ አርጀንቲና የመሳሰሉ ሀገሮች ነበሩ በጣሊያን ይረዱ የነበሩ። እሱንም ተከራከረ። ግብጾችና አረቦችም ደግሞ አሁንም ለእኛ ይሁን አሉ። እያገዙን የነበረ ህንድ ነበረ፣ በጣም የደግፉን ነበረ። ሜክሲኮ እና አንዳንድ ደህና ሀገሮች ነበሩ፣ ስካንዲኔቨን፣ ስዊድን።
ከአረቦቹ ሀገሮች ሶሪያና ኢራቅ ነበሩ መሰለኝ እዛን ጊዜ። ሊባኖስም
ነበረ፣ ሲሪያ ነበረ ያን ጊዜ፣ ኢራክም ነበር፣ የአረብ ሊግ የምትለው እና ግብጾች ነበሩ። እነሱም በጣም እንትን ይፈልጉ ነበረ፣
ይቃወሙ ነበረ።
አዎ፣ በይፋ ነበር፣ ምንም ችግር አልነበረም። እና በብዙ ክርክር የመጀመሪያው አመት ውሳኔ ሳይሰጥ ለሁለተኛው ተላለፈ። ሁለተኛ አመት ሲተላለፍ ለአንድ ስብሰባው ኒውዮርክ ሆነ። ክርክሩ ሲቀጥል በመሀል ሮክፌለር አሁን ዩናይትድ ኔሽን ያለበት መሬቱን ለዩናይትድ ኔሽን ሰጠ፣
ህንፃው እንዲገነባ ማለት ነው።
በጣም በዚህ ምክንያት ነው እዛ ሆኖ የቀረው።
አምባሳደር፣ መቼም የኤርትራ ጉዳይ ሲነሳ የነበረው የተባበሩት መንግስታት ድርጅት ሲቋቋም ጀምሮ ነው ማለት ይቻላል። አሁን እርስዎ እየነገሩ
ገና እንደተቋቋመ ነው። መጀመሪያ ስብሰባው ላይ ነው ጀመረ።
እስቲ አንድ ጥያቄ ላንሳ። ለመሆኑ ለምንድን ነው ያን ጊዜ ኤርትራ ወደ ገሌ ትሂድ፣ ወደ ኢትዮጵያ ትሂድ፣ ወደ ጣሊያን ተብሎ ይህንን ያህል ጥያቄ ሲነሳ የነበረው? ለምንድን ነው ያን ጊዜ ወዲያው ኤርትራ ከጣሊያን ነጻ እንድትወጣና የራሷን መንግስት አስመራ ላይ እንድትመሰረት ያልተደረገው?
መጀመሪያ ነገር የራሷ መንግስት ምን ቢሆን ነገር የላትም ነበር። ሁለተኛ ነገር
አዎ፣ በእርግጥ ይሄ እውነት ነው፣ በጣሊያን ስር ነበረች።
አዎ፣ እሱ ብቻ አይደለም። ብዙ ኤርትራውያን እንደ ብላቴን ጌታ ሎሬንሶ፣ ኤፍሬም ተወልደ መድህን፣ አገር ውስጥ የነበሩ ኤርትራውያን ኃይለኛ ፕሮ ኢትዮጵያን የሚል እንትን ነበር።
አዎ፣ ኢትዮጵያ ወይ ሞት የሚል ንቅናቄ ነበር
ነበር። እሱ ደግሞ የተመሰረተው ገና ጃንሆይ እንደገቡ ግንቦት ወር ይመስለኛል። እኔ ሀረርዴ ነበርኩ ሄድኩ ከልዑል መኮንን ጋር እና አንድ ወደ መስከረም እና ጥቅምት ላይ መጀመሪያ ሄደን እንግሊዞች አገሩን እንደያዙ ነው። ያን ጊዜ አስመራ ሄደን ልዑል መኮንን ብዙ የሀገር ባለ አባቶች እና ፕሮ ኢትዮጵያን አነጋገሩ። ያን ጊዜ ነው የጀመረው እና ብዙ ኤርትራያን እንዴ ፌዴሬሽን እኮ የተደረገው እኮ በኤርትራያኖች ብዛት ነው እንጂ እኛ ስራ እንኮ አይደለም። ኦፍኮርስ እኛ የባህር ወደብ እንፈልግ ነበር። ደግሞ እኛ ከጣሊያን በፊት ምን ነበሩ? ኢትዮጵያ ነው እኮ የባህር ነጋሽ ክፍል ነው የሚባለው። አፄ ዮሐንስ ጊዜ ይሁን እስከ መጨረሻ ድረስ ጣሊያን እስኪ ነው እንጂ የኢትዮጵያ ክፍል ነው ኤርትራ የሚባል ነፃና ኤርትራ ራሱ ስሙ ጣሊያኖቹ ኮሎኒ ሲያደርጉ እነሱ ያወጡት ስም ነው እንጂ በኤርትራ ታሪክ የለም አገር ሆኖ።
አምባሳደር ምሩ ዘውዴን ለአሁን ላመስግንና ለጊዜው ላሰናብት። ውይይታችን ግን አላበቃም፣ ይቀጥላል። አሜሪካና የዘንድሮ አባዜዋ ማሳቹሴትሷ ዋና ከተማ ቦስተን ላይ ትናንት ተጠርተው የነበሩ ሁለት ተቃራኒ ሰልፎች ያለ ብዙ ችግር ተጠናቀዋል። በአንድ በኩል የመናገር ነጻነት ሰልፍ የተባለ በነጭ የበላይነት አስተሳሰብ አራማጅ ቡድኖች የተጠራ ሲሆን፣ በሌላ ወገን ደግሞ የእነዚህ ተቀናቃኞች የሆኑና ባለፈው ሳምንት የቨርጂኒያዋ ሻርለትስቪል ከተማ የአንድ ሰው ሕይወት ለጠፋበትና 19 ሰው ለተጎዳበት ሁከት በሰጡት ምላሽ ምክንያት በፕሬዚደንት ዶናልድ ትራምፕ ላይ ቅሬታ ያላቸው አሜሪካውያን ናቸው ቦስተን አደባባይ የወጡት። በከተማይቱ አስተዳደርና በፖሊስ መረጃ መሠረት 40,000 የሚሆን ቁጥር ያለው ሰው ነው የወጣው። ደረሰ የተባለው ያልተፈለገ አጋጣሚ ይህ ነው የሚባል አይደለም ተብሏል። ከቁጥር አይጣፍም። ባለሥልጣናቷ ያልተገባ ባሉት ምግባር ምክንያት አንድ 20 ሰው ይዘው ሳያስሩ አልቀሩም። ስጋታቸው ግን የበረታ ነበርና የተዘጋጁትም ለከፋው ነበር። በሌሎችም የአሜሪካ ግዛቶችና ከተሞች ተመሳሳይ ሰልፎች እየተካሄዱ ነው ሰሞኑን። አንዳንድ የኃይል አድራጎቶችም ተስተውለዋል። የሻርለትስቪሉን አያክሉ እንጂ በአሜሪካ ባርነት በኃይል ከተወገደ 150 ዓመት ሆኖታል። በዓለም ላይ የናዚ አስተሳሰብና ፋሽዝም በጦርነት ከተሸነፉ 70 ዓመታት አለፉ። የዘር መድሎ መሠረቱ ተናግቶ የሲቪል መብቶችና የሰው ልጅ ሙሉ እኩልነት በዩናይትድ ስቴትስ በሕግ ከተደነገጉ ወደ 60 ዓመት እየተጠጋ ነው። እና ታዲያ ከዚህ ሁሉ በኋላ በ21ኛው መቶ ክፍለ ዘመን በ2017 ዓመተ ምሕረት አሜሪካን ምን ነካትና ሰሞኑን እንዲህ በዘርና በመከፋፈል አባዜ ትናጣለች? ወደ ክሊቭላንድ ደወልኩና በኦሃዮና በኦሃዮ ስቴት ዩኒቨርሲቲዎች የፖለቲካ ሳይንስ ፕሮፌሰሩን ዶክተር ብሩክ ኃይሉን ጠየኳቸው።
አመሰግናለሁ አቶ ሰለሞን ለተሰጠኝ እድል፣ እንዲሁም ለዚህ መሰረታዊ ሰፊና ቁልፍ ጥያቄ። እንግዲህ አሜሪካን አሜሪካ ያደረገው የአሜሪካ ራሷ ስትመሰረት ያላት ኳሊቲ ስልበል ፊቸሯ፣ ገጽታዋ ነው፣
ጥራቶቿ፣ ማንነቷ
ነው። ምክንያቱም ለምሳሌ ጀርመን ብንል ወይ ስፓኒስ ወይ እንግሊዝ ወይ ስዊድን ብንል ሁሉም የራሱ ታሪክ አለው። እንዴት አመሰራረቱ፣ አስተዳደጉ፣ እስካሁን ድረስ ያለው እድገቱንም ግንዛቤ ወስደን ማለት ነው። አሜሪካ በአሜሪካነቷ ለየት የሚያደርጋት ከታች ከዜሮ ልበል የተነሳች የተመሰረተች አገር በመሆኗ ነው። ማለቴ ሰሜን አሜሪካ ያው ክሪስቶፈር ኮሎምበስ ዲስከቨር አገኘ ለማለት ይከብዳል። አገሩ መሬቱ ሁሉም
ነበረ አወቀ እዚህ መኖሩ
ነው። አዎ ትክክል። የነጭ አውሮፓ ኮሎኒያሊስቶች በተለይ እንግሊዝ ወደዚህ አካባቢ ኮሎኒዎች መሰረቱ። ከዛ ኋላ እንግዲህ የኮሎኒያል ኢኮኖሚ አለ። ያን ኮሎኒያል ኢኮኖሚ ለማንቀሳቀስ የሰው ኃይል ያስፈልጋል። በሃይማኖት የተበደለ ነጻነት የተነፈገ አውሮፓ ያለ አዲስ እድልም የፈለገ ማይግረንት ወደዚህ እንግዲህ አትላንቲክን እያቋረጠ በመርከብ መምጣት ጀመረ። እንግዲህ ያኔ ሲመጣ አብዛኑ ነጭ ነበረ። ስለዚህ በኮሎኒያል አስተዳደር ውስጥ አሜሪካንም ነጻነታቸውን ለማስከበር ነጮቹ ናቸው የታገሉት እና ፕራይመሪሊ ይህ ሀገር የነጭ ሀገር ነው ለማለት ይችላል። ይህን ሁልጊዜ ግንዛቤ መውሰድ አለብን። አሜሪካ
ሀገር ሲሉ እንግዲህ እቺን አዲሷን የዛሬ 230 ዓመት የተመሰረተችውን አሜሪካን ነው የሚሉኝ?
ትክክል። ነጭዎች ዋይት አንግሎ ሳክሰን የሆነ አይሪሽ ደም ያለው እንግሊዝና ጀርመኒክ ደም ያለው ፈረንሳይ እያለ እስከ ራሽያ ይቀጥላል። በዌቭ ነው የመጣው ማይግረንቱ እና ሲቋቋም ይሄ ብቻ አይደለም። በአንጻሩ ይሄ ኮሎኒ እንግሊዝ ሲያቋቁሙ በባርነት ስሌቭ ኢኮኖሚ ደግሞ በሚሊዮን የሚቆጠር አፍሪካ ወንድምና እህቶቻችንን ከምዕራብ አፍሪካ በተለይ ፕራይመሪሊ ማምጣት ጀመሩ። በሚሊዮን የሚሆኑትም አለቁ። የተረፉት ተርፈው ወዲህ መጡ። ወዲህ ሲመጡ ታዲያ ደቡብ ምስራቅ አሜሪካ ላይ አየሩ ሞቃትም ስለሆነ የጥጥ እርሻ ለማካሄድ የኦቾሎኒ እርሻ ለማካሄድ ሹገር ኬን ሸንኮራ አገዳ ለማድረግ ቶባኮ እርሻ ለማካሄድ ያን ያን ለማድረግ ይጎልበት ያስፈልጋልና ሰው ልጅ ክብር ነው። እንደ ቃ ያመጡ ያን ኢኮኖሚያቸውን የሚያቀሳቅሉት ነጩ ያው የመሸጥ የመለወጥ መብት አለው። እየገደለም እያሰረም ተጠያቂነት የለበትም። በዛ የተነሳ ነው የተቋቋመው። እና
በነገራችን ላይ ያ የባርነት እንቅስቃሴ የባሪያ ግዢው ከአፍሪካ የነበረው በአመዛኙ ማለት ነው ምን ይመስል እንደነበረ እኮ አፍሪካውያን እስከዛሬ ድረስ በጋምቢያ እና በሴኔጋል ጠረፋ አካባቢ ሙዚየም አለ እኮ የጎሬም ሙዚየም አለ ሰው ይጎበኘዋል። እንዴት ዘግናኝ እንደነበረ ይታያል።
በጣም በበሽታና በረሃብና ተፋፍጎ በመተኛት እንደ ሳርዲን ያለቀው ህዝብ ያመዝናሉ። እነሱን ለምናገራቸው ሰለሞን በነብስ ከደረሰው ጠንካራው እዚህ መጥቶ በዛ ኢኮኖሚ ተነስቶ ነጩ መንቀሳቀስ ጀመረ። 13 ኮሎኒዎች ነበሩ። ነጮቹ ለጥቁሩ ሳይሆን ለራሳቸው መብት 1776 ቀደም ብሎ መታገል ጀመሩ። ነጻነታቸውን የተባበሩት ዩኤስኤ የተባበሩት የአሜሪካ ሀገራት ዩናይትድ ስቴትስ ኦፍ አሜሪካ ብለው 1776 አሜሪካ ነጻነቷን ከእንግሊዝ አወጀች ማለት ነው። ያን ሲያደርጉ እንግዲህ ውስጥ ያላቸውን ችግር ይዘው ነው። መብቱ ለነጭ እንጂ አብሯቸው ለነበረው ጥቁሩ አይደለም። መብቱ ለነጩ ለኔቲቭ ኢንዲያኑ። በነገራችን ላይ ሁሌ የምንረሳው ነገር አለ። ይሄ ነዋሪው ይሄ ሀገር በመጀመሪያ ደረጃ አገሩ ለስንት መቶ ሺህ ዓመት ጀምሮ ይሄ ሀገር ሰሜን አሜሪካ እስከ ደቡብ አሜሪካ ድረስ ያለው የህንዶች ነው።
ነባሩ ህዝብ ማለት ነው።
እነሱን መርሳት የለ ይረሳል። አሁንም ቢሆን 2 ሚሊዮን 3 ሚሊዮን አይሆኑም። ኔቲቭ አሜሪካኖች ሬዘርቬሽን ውስጥም አሉ። ተቀላቅለውም የሚኖሩ ተጋብተውም ተዋልደውም ቶታሊ አሜሪካናይዝድ ሆኖም የሚኖሩ አሉ። እና መርሳት የለብንም። እና አሁን ታዲያ ኡልትራ ናሽናሊስቶች፣ አልተርናቲቭ ራይቶች፣ ኒዮናዚዎች፣ ዘረኞች ይህ ሁሉ ወደ ዛሬው ሰልፍና ስለ ፖለቲካው ቀውሱ ላገናኝልን ነው ብለን ስናወራ በሽታው ተውሳኩ የተተከለው ያኔ ነው። ቅድም ባጭሩ ለማስረዳት የሞከርኩት ጊዜ ታይም ፍሬምወርክ ውስጥ ነው። እንግዲህ ምን ይሆናል ሲቪል ወር ብላንት ታላሱ ሰለሞን፣ ትክክል። የእርስ በርስ ጦርነቱ መነሻው ምክንያት ያጠነጠነው ምንድን ነው? እኛ ራሳችንን ዲሞክራቶች ነን፣ ዲሞክራቲክ ስርዓትና ባህል አለን ብለን ከቆጠር ባሮቹን ነጻ ማድረግ አለብን የሚለው ድምፅ እየገነነ መጥቶ በ1860 ዓ.ም አብርሃም ሊንከን ይሄንን የፖለቲካ ፕሮግራሙ አካል አድርጎ ምረጡን ዘመቻውን ጀመረ። ከዛም አመት ጥቂት ቀደም ብሎ ደግሞ እነዚህ ጥቁር በጥቁርነቱ ባርነትን እንቀጥላለን የሚሉት ደግሞ የራሳቸውን አቋም የሁለቱ አቋም እየከረረ መጣ። በ1860 ላይ አብርሃም ሊንከን አሸነፈ ምርጫውን ኖቬምበር ላይ። ወዲያውኑ 2 ወር አልፈጀባቸውም አቶ ሰለሞን። ደቡብ ስቴቶች በተለይ 7ቱ ስቴቶች ማለት ሳውስ ካሮላይና፣ ፍሎሪዳ፣ ሚሲሲፒ፣ አላባማ፣ ጆርጂያ፣ ሉዚያና እና ቴክሳስ የመንገንጠል ንቅናቄያቸውን የጀመሩት ወዲያውኑ በሁለት ወር ጊዜ ውስጥ ነው። መንፈሱ ሀሳቡ አለ በነገራችን ላይ። ነገር ግን እርምጃ ያወሰዱት ልክ አብርሃም ሊንከን ሲመረጥ ነው። ወዲያውኑ ነው፣ ጃንዋሪ ገደማ ላይ ነው መንግስት ያወጁት። ኮንፌደራል ስቴትስ ኦፍ አሜሪካ ሲኤስኤ ብለው ነው። 7 ሀገሮች
7 ስቴቶች ማለት ነው።
7ቱ ስቴቶች 7ቱ ላይ ወዲያው አቋም ሲወስዱ ቨርጂኒያም ተከተለ። አርካንሳስ፣ ቴኔሲ እና ኖርት ካሮላይና ተጨመሩ። 11 ሆኑ ማለት ነው። መንግስት አቋቋሙ፣ ህገ መንግስት አረቀቁ። ምንድን ነው እንግዲህ ህገ መንግስቱ ፖለቲካው? ፌዴሬሽኑን ፈርሷል፣ አንቀበልም፣ ከአሜሪካ ተገንጥለን ወጥተናል፣ አንቀበልም፣ ከአሁን በኋላ እያንዳንዳችን ነጻ ስቴት ነን። ነገር ግን ልል በሆነ ሁኔታ ለማቀናበር ፖለቲካዊ፣ ሚሊተሪ እና ሴኩሪቲ ሁኔታዎችን ኮንፌዴራል መንግስት አቋቁመናል። እሱም ካፒታል ሲቲው ጊዜያዊ ሞንትጋመሪ አላባማ፣ በኋላ ቨርጂኒያ ስትቀላቀል ወደ ሪችመንድ አዞረው። ለ5 ዓመት ገደማ ሪችመንድ ቨርጂኒያ የተገንጣዮቹ ርዕሰ ከተማ ሆና ነበር። እና
ኮንፌዴሬሱ
አዎ፣ ወዲያው ወታደር ኃይል ማዘጋጀት ጀመሩ። አወጁ መገንጠላቸውን፣ መንቀሳቀስ ጀመሩ። ያን ሲያደርጉ ነው እንግዲህ የመጀመሪያዋ ጥይት ደግሞ የተኮሰችው ሳውስ ካሮላይና ሰምተር ፎርት ላይ ነው። የሚሊተሪ ካምፕ ነው። እዛ ያሉትን የፌዴራል ወታደሮች እንግዲህ ከሀገራችን ውጡ ብለው ከበባ አደረጉ። ፌዴራል ወታደሮቹ ሬዚስት አደረጉ። አብርሃም ሊንከን ወታደሮቹን አዞ በባህር ኃይል ጥይትና ቀለብ አይዞሌትድ ሆኖ ስለያዟቸው ላከ። ያው እንግዲህ እጅን ስጥ አንሰጥም፣ በዛ የተነሳ ተኩስ ተነሳ። ያ ተኩስ ያቺ ጥይት ከ61 እስከ 1865 ዓመተ ምህረት ድረስ ግማሽ ሚሊዮን በላይ የሰው ህይወት ነው ያለቀው። እርስ በርስ ሰሜንና ደቡብ ሲዋጋ ማለት ነው። እንግዲህ አሜሪካ ቪየትናም ያጣችው ልጆቿን፣ ኮሪያ ያጣችው፣ የመጀመሪያ ዓለም ጦርነት፣ ሁለተኛ ዓለም ጦርነት፣ አፍጋኒስታን፣ ኢራክን ያጣችውን ወታደሮች ብንደምር በሲቪል ወር ወንድምና ወንድሙን የተላለቀበት ካዥዋልቲ ይበልጣል ማለት ነው። ስለዚህ ይሄን ቁስሉ በጣም ጥልቀት ያለውና እስካሁን በምሬት አቋም ወስደው የሚነታረኩበት ምክንያት የዚህ የተነሳ ነው። ስለዚህ ህልማቸው ምን ነበረ? ኮንፌዴራሎቹ ይህንን የባህሪያ ስርዓት እናስቀጥላለን ነው። ያ ህልማቸው እንግዲህ ስለተሸነፉ ከሰማ ሰው ሰለሞን አይደለም በዛ ቅሬታ ላይ ተመስርተው ኩክሉክስ ክላን የሚባለው የዘረኛ ድርጅት ሌላም ዋይት ሱፐርማሲስቶች የተወለዱት አሁን ዶናልድ ትራምፕ ስልጣን ላይ ከመጡ ሳይሆን ያኔ ነው። ከ1865 ጀምሮ ነው የተፈለፈሉት። እና የአሁኑን በደንብ ግንዛቤ እንዲኖረን ከፈለግን የአሁኑ ውጥንቅጥ ከዶናልድ ትራምፕ ያገኛሉ። ለምን ደገፉት? እሱስ ምን ይዞ ተነሳ? እነማን እነማን ናቸው የሚደግፉት? ኒናዚዎች፣ ዋይት ናሽናሊስቶች፣ ዋይት ሱፐርማሲያ፣
የነጭ የበላይነት አስተሳሰብ አራማጆች ማለት ነው።
አዎ እነሱ ናቸው።
ይህንን ካልን አሁን ዩናይትድ ስቴትስ ሰሞኑን የገባችበት ሁኔታ በተለይ ለሮበርት ኢሊ ሻርልስቪል ላይ የቆመው ሐውልት ይነሳ ይነሳ በሚል ጭቅጭቅ ብዙ ትርምስ ተነስቷል።
ትክክል።
ፕሬዚደንቱን ሁሉ ያካተተ
እሳቸውም በሰጡት አስተያየት ሁለቱንም እኩል አድርገው ማየታቸው በጣም አስወቅሷቸው።
እዚህ ላይ ጥያቄ አለኝ። እዚህ ላይ ነው ጥያቄ። ፕሬዚደንት ዶናልድ ትራምፕ ምንም እንኳን በመጀመሪያው መግለጫቸው የትኛውንም ወገን በስም ባይጠሩም ሁከትንና አመፃን አውግዘው ነበረ። በሁለተኛው መግለጫቸው ላይ ግን በስም ጠርተዋቸዋል። ኬኬኬን ጠርተዋል። ኒዮናዚዎችን ጠርተዋል። የነጭ የበላይነት አስተሳሰብ አራማጆችን ጠርተዋል። የጥላቻ ቡድኖች፣ የጥላቻ አስተሳሰብ ሁሉ በዩናይትድ ስቴትስ ቦታ የለውም ብለው አውግዘዋቸዋል። ምንድን ነው በዶናልድ ትራምፕ ላይ የሚነሳው ተቃውሞና ምንድን ነው ከእሳቸው የሚፈለገው?
የሚነሳው ተቃውሞ የአውግዙን ቅሉ የግማሽ ልብ ማለት ሀፍ ሀርትድ የሆነ ነው። አባባላቸው ራሱ እንደምታስታውሰው ላይቭ ኢንተርቪው ከዛ አሜሪካ ቢቢ ሆነውን ደግሞ ማየት ይቻላል።
አሁን አንድ በቀጥታ የተናገሩበት ነገር
እነዚህ ናዚዎች ናቸው፣ ምንድን ናቸው፣ ሬሲስት ናቸው፣ ኡልትራ ናሽናል፣ ነገር ግን ደግ ደግም ሁሉም ኖርማል ዜጎችም ነበሩ ብሎ ነው ያቀረቡት። ሰው ደግሞ ያለው እንዴ ኖርማል የሆነ ሰው ከናዚ ጋር አይሰለፍም። ኖርማል የሆነ ሰው 6 ሚሊዮን አይሁድን ያጠፋ ድርጅት እና ለሱም ያመልክት አይዲዮሎጂ ጋር የሚሰለፍ አይደለም። እና ይሄ ተዳደፋ ማለት አካሄድ ይሄ የተደበቀውና የሚታማው ዘረኝነት አለቦት ወይ በሚል ነው ህዝቡ ተቆጥቶ የተነሳ የወጣው። በዛም የተነሳ እስከ ሴናተሮች ሁሉ ለመጀመሪያ ጊዜ በግልጽ ብዙ ወቅሰዋቸዋል። ሁለት የቀደም ፕሬዚደንቶች ቡሽ እና አባትና ልጅ እንዲሁም የሃይማኖት መሪዎች እንዲሁም ሴናተሮች በሙሉ እያወገዟቸው ነው። ይህን የመሳሰሉ ሁኔታዎችን ቁጣን አስነስቷል። ነገር ግን አቶ ሰለሞን እዚህ ላይ ማሳሰብ የምፈልገው አሜሪካ ቻለንጅ ይገጥማታል ብዙ ጊዜ። አዎ ቻለንጅ ይሆን ግን ትወጣለች ወይ? በከፊልም ሆነ በሙሉ ልብ ትወጣዋለች። አሁን ለምሳሌ ቦስተን ያየ ነው። ይህንን ነው ጠንክሮ ነው ህዝቡ የወጣው። በቁጣ ነው በቁጭት የወጣው። አንድነን አንለያይን የዘር ልዩነት የለንም ብሎ ነው
ፕሬዚደንት ትራምፕ። ለአሜሪካ ግድ አላቸው ወይስ ግድ የላቸውም? ይወዳሉ ወይስ አይወዱም ህዝባቸውን እና ሀገራቸውን?
መቼም ይሄ ግሩም ጥያቄ ነው። መቼም እንደ አሜሪካዊ መቼም ሀገሪቷን ይወዳሉ ብዬ ነው ገምተው። መውደድም አለባቸው ብዬ ገምታለሁ። ግን የፖለቲካ ብስለት ፍሬ የላቸው አንዳንድ ጥሬና ምንድን ነው የሚባለው እሱም ይቅር ግድ የለም። ግን መለየት አለመቻላቸው በጎና በጎ ያልሆነውን የፖለቲካ እውቀት ሜቢ ስላልኖራቸው የጎዳቸው ይመስለኛል። እንደገና ከሁሉ ደግሞ ሰው ልጅ የፈለገው ድክመት ይኖረው መስማት አለመቻል አተወሰደ። አንድ ሰው መስማት ቢችል እንኳን ከብዙ አደጋ ራሱን ይጠብቃል ይበስላል። ይሄ ችግር ተዳምሮ ሰውየውንም ችግር ውስጥ የከተታቸው ይመስለኛል። 8 ዓመት ወይም 4 ዓመት በኋላ አቶ ሰለሞን ጨርሰው ሲወጡ ፕሬዚደንቶቹ ምን እንደሚመስሉ የምናውቀው ነው። ፎቶ ስናወዳደር ኦባማን ያየ ቡሽንም ካየ አርጅተው ግርጅስጅስ ብለው ብትንትናቸው ወጥተው ነው። የሀገሪቷ የአንድ ሀገር ብቻ አስተዳዳሪ ሳይሆን የዓለምም አስተዳዳሪ ናቸው። ስራው መች ያስተኛል? ጊዜ ስመች ይበቃል? ይሄንን እንግዲህ እሳቸው ምን ያህል እስካሁን 6 ወር ያው እየታገሉ ነው። ግን 4 ዓመት ድረስ ይችላሉ ወይ ግዱ ዴክስ ምናየው ይሆናል። ግን ከባድ ስራ ነው። ሀገሪቷ ቻለንጅ ገጥሟታል። ቻለንጁንም ለመወጣት ያው ፈተና ውስጥ ነው እየታገሉ ነው። ያን ሲታገሉ ደግሞ በዘዴ ችግሩን ለመፍታትም እየሞከሩ ነው። ሰውየውን አካባቢ የሚያበላሽ ሰዎችን ቅድም እንዳልነው የመለየት ስራ ተጀምሯል። በሰፊ እየሰሩ
ፕሮፌሰር ብሩክ ኃይሉ እንግዲህ እንደተለመደው ለሰጡኝ ጥልቀት ላለው ማብራሪያው እጅግ በጣም አድርጌ አመሰግናለሁኝ።
እኔም አቶ ሰለሞን ለተሰጠኝ እድል አመሰግናለሁ። አንድ ነገር መርሳት የሌለብን ይሄ ታላቅ ሀገር ሁሌ ፈተናዎች ይገጥሙታል። እንግዲህ ተስፋ የሚደረገው ይህን ፈተና አልፎ እንደሚወጡ ነው። የሪፐብሊካን ፓርቲውም የጥራት ዘመቻ ማድረግ አለብን ብለው መስታወት ፊታቸው ላይ እያስቀመጡ ነው። ያን ማድረግ ከቻሉ ሰራብ ያደርጋሉ። ያን ማድረግ ካልቻሉ ግን ሪፐብሊካን ፓርቲ ራሱ ህልውና ጥያቄ ውስጥ እየገባ ነው። የመከፋፈሉና የመዳከም ሁኔታ ለማለት እፈልጋለሁ። መጨረሻ ነጥብ
አመሰግናለሁኝ። ፕሮፌሰር ብሩክ እግዜር ይስጥልኝ። ደህና እምሽ።
እኔም አመሰግናለሁ። አብሮ ይስጠና። America, sweet America, you know, God done shed his grace on thee.
president, any brotherhood from sea to shining sea. You know, I wish I had somebody to help me sing this.
ሰፊ ውይይት ነው ያደረግነው። ከታሪክ እያጣቀሱ ፖለቲካውን እየፈተሹ የዘንድሮውን አዝማሚያ እየተነተኑ ብዙ ተነጋግረናል። ሙሉውን ውይይታችንን ከዌብሳይታችንና ከፌስቡክ ገጻችን ያገኙታል። እስከ ማጠቃለያው ከሙዚቃ ጋር ልተዋችሁ።
ሰለሞንን እና እንግዶቹን እናመሰግናለን። ለማጠቃለያ ዜና የስፔን ፖሊሶች ባለፈው ሳምንት ባርሴሎና ውስጥ መንገድ ዳር በተኮለኮሉ ሰዎች ላይ መኪናውን ነርቶ ጥቃት ያደረሰውን አሽከርካሪ ለመያዝ ዛሬ ሪፖልና ማኒሉ የሚባሉ የሰሜን ምስራቅ ስፔን ከተሞች ላይ አትኩረው ክትትላቸውን ይዘዋል። 13 ሰው በገደለውና ከመቶ በላይ ባቆሰለው ጥቃት የሚፈለገው ተጠርጣሪ ዩኑስ አቢኩባል የሚባል የ22 ዓመት ዕድሜ ያለው ሞሮካዊ ነው። ከሱ በስተቀር አብዱልባኪ የተባሉ ኢማምን ጨምሮ ሁለት ሌሎች ሰዎችም እየተፈለጉ ነው። እስካሁን የስፔን ፖሊሶች 4 ሰዎች ይዘዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ የትራምፕ አስተዳደር አፍጋኒስታንን በሚመለከት አዲስ ስትራቴጂ ለማውጣት የያዘው ሂደት ያረካቸው መሆኑን ገልጸዋል። ዝርዝር ውስጥ ገብተው ለመናገር ግን አልፈለጉም።
የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦችና በቴክኒክ መሐንዲሶቹ ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም። በደህና ደሩ።